ዝግጅታችንን ካቆምንበት እንጀምራለን። በቀደመ ውይይታችን የነኝህን ጭምብሎችና ሌሎች የወረሽኝ መዛመት ለመከላከል የሚውሉ ቁሳቁሶች ምንነት የምትሰራቸውን ስራዎች ተመልክተን ነበረ ውይይታችን የቋጨ ነው። ፋሩቅ፣ እስኪ አሁን ደግሞ የሚሰሩበትን ነገር በተወሰነ ደረጃ ወደምንመለከትበት ውይይታችን እንዝለቅ።
ለምሳሌ ከፍተኛ አጥረት የሚታይበት N95 በመባል የሚታወቀው የአፍ መሸፈኛ ጭንብል ሐኪሞችን ለቫይረሱ ከመጋለጥ ማዳን የሚያስችል ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራው? እዛ ደረጃ ስለመታየቱ እንዴት ነው የምታረጋግጠው?
ይሄኛው ማስክ የሚሰራው 3D ፕሪንተር ግብዓት የሆነው ፊላሜንት የሚባል አለ። ፊላሜንቱ PLA ወይም PETG የሚባል ግብዓት አለ። የፕላስቲክ አይነት ሆኖ PLA የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኢንቫይሮንመንታሊ አካባቢያችን ተስማሚ የሆነ የፕላስቲክ አይነት ነው።
የአካባቢ ብክለትን ለመቀነስ የሚረዳ
ብክለትን የሚከላከል ነው። ሁለተኛው PETG ያልኩ ደግሞ ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መስሪያነት ይውላል እና ይሄ ማስክ ስቲል በማስ ፕሮዲውስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል አብዛኛው ሰርተው እንደ ቻይና ያሉ ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው።
መልካም። የሰራሃቸውን የሙከራ ስራዎችን በተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠኸው እና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ወይም ሐኪሞችን ለበሽታው ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ የሚታወቅ የምትጠብቀው?
አሁን ያሰብኩት ምንድን ነው፣ የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይህን ነገር በማስ ለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይህን ነገር መርምሮት ተቀባይነት እንዲሰጠኝ ማለት ነው ያሰብኩት። እና ምንድን ነው ይህን ነገር ሌሎች ሀገሮች ላይ ተሞክሮ በደንብ የአሜሪካን ብንወስድ የአሜሪካ FDA አፕሩቭ ያደረገው የዲዛይን ሞዴል አለ የፊት መሸፈኛ ጭንብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይሄን ያደረግ ነው እና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን።
በጣም ትልቅ ተስፋም ጠንካራ መንፈስም ያለ ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ ነው። ይሄ ዞችን ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። አንተን መሰል ወጣቶች በዚህ ሰዓት የአንተን ስራ የሚመለከቱ የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ፣ እኔ ባለኝ እውቀት ባለኝ ችሎታ እንዴት ረዳለሁ የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ እጅ ማጽጃ ፈሳሾችን እየሰሩ ሲሰጡ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ በጣም ያበረታታል። ይህን ስራ ከመጀመር በፊት ወደ ነበረ አጋጣሚ እስኪን ይሄ ሁኔታው የግድ ያለውን ነገር ተመልክተ የጎደለ ነገር እኔም ላግዝ እችላለሁ፣ እዚህ ቦታ የሚሰራ ነገር አለ ብለህ ነው የተነሳ። ከዚያ በፊት ግን ምን አይነት ነገሮችን ትሰራ ነበር? በ3D ፕሪንተር በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉ እና ምን ሞክርሃል አንተ?
ከመጀመሪያው ብንጀምር የመጀመሪያ ኢምፕሪንተር ስራ መጣ እንደ ትርፍ ጊዜ ስራ፣ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር፣ በትርፍ ጊዜ ስራ ነበር። በሂደት ግን እያየሁት ሲሄድ 3D ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነው እና የማይገባበት ነገር የለም፣ ሁሉም ነገር ላይ ይገባል። ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርክቴክቸራል ሞዴሎች ነው። በተለምዶ አርክቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ 2 ወር 3 ወር ወስዶ ይሰሩ ነበር። 3D ፕሪንቲንግን መጠቀም ስጀምር በአጭር ጊዜ በዋጋም ያነሰ በጥራትም በደንብ ዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ችያለሁ እና አርክቴክቸራል ሞዴሎች ይሰራ ነበር። ሌሎች ደግሞ ከህፃናት መጫወቻዎች ጋር የተያዙ አገራዊ የሆኑ ህፃናት መጫወቻዎች፣ ናቃቸው መጫወቻዎች ብዙ ጊዜ የውጭ መጫወቻ ሆነው የውጭውን ባህል ነው የሚያስተዋውቁት እና የእኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ያለው። እንደገና ደግሞ በሙከራ ደረጃ
ምን አይነት ናቸው ምናምናም ካለ እያሳየኝ ልታስረዳኝ ትችላለህ? በቅርብም ካለ
መጫወቻዎቹ ለምሳሌ ይሄ የግዕዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ የደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ ብሎኮች ምናቃቸው በእንግሊዘኛ ፊደል ተሰርተው ነው ምናቃቸው። ይሄኛው በደም በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማር የሚመች መጫወቻዎች ናቸው። እንደዚሁም ቼዞች መጫወቻዎች ሰርቻለሁ። ቼዙንም ደግሞ አገራዊ ለማድረግ አስቤ የጀመርኩት እንትን አለ። አሁን የምናቃቸውን የአክሱም ሐውልት የፋሲለደስ እነዚሁን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራሁት ያለ አለ። ብዙ ነገሮች ላይ መግባት ይችላል እና እነዚህን ነበር የምሰራው። የሞባይል ከበሮች፣ ሞባይል ሽፋኖች እና ጌጣጌጦች፣ መቀመጥ የሚችሉ መክፈቻዎች፣ የተለያዩ ነገሮች ሰርቻለሁ እና ከቱሪዝም ጋር በተያያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ፣ አክሱም፣ ፋሲለደስን ሰርቻለሁ። እነዚህ
ቅርጾችን ማለት ነው እንደ ሐውልቶቹ በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ
ሊቀመጡ የሚችሉ በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ሌሎች ሀገሮችን ብንመለከት ለምሳሌ ፈረንሳይን ብንወስድ ኤፍል ታወር ብዙ ቦታ ተሰርቶ ሞዴሉ በየቦታው አለ እና ቱሪስቶች በሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል እዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ሀገራቸው ሲወስዱት እና እኛም እነዚህን ነገሮች አልተሰራበትም ማለት ይቻላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት፣ ተማሪዎች በቀላሉ ሊያዩት የሚችል። አንደኛ የ3D ፕሪንተር ተግባራዊነቱ ምን ላይ ነው የሚውለው? ነገሮችን ማብዛት ዱፕሊኬት በማድረግ በየቦታው እንዲኖሩ እና በቀላሉ እንዲታዩ ተመሳሳይ አቅም ላይ ማድረግ
ያገኛቸው ሰዎች በርቀት
እንዲያገኛቸው ማድረግ
ቅርብ ያደርጋል።
በትክክል እና አሁን እሱን ነበር ስራ የነበረው።
ስለዚህ ቴክኖሎጂ ሲነሳ በጣም የሚስበኝ እንግሊዘኛው ወደ አማርኛ ሀሳብ ማምጣቱ አስቸጋሪ ነው። ባለ ነገር ላይ የሚገነባ እና የተለያየ ቅርጽ የተለያየ ሁኔታ መፍጠር መቻሉ ቀደም ብዬ እንደጠቀስኩት የሚስበኝ፣ አንድ ሰው በሀሳቡ መሳል ከቻለ ያን ነገር እውን ማድረግ ይችላል ይላል። ያን ሀሳብና በተግባር በተጨባጭ ውጤቱን ማገናኘት የሚችል አንድ ሰው እዛ መሀል ካለ ቴክኖሎጂ ይፈቅድለታል የሚለው በጣም የሚያበረታታ ነው። ወሰን አለመኖር በንድፈ ሀሳብ ደረጃ ከማወቅ ባለፈ በእርግጥም ብዙ ነገር የሚሰራ ብዙ ክፍተቶችም የሚሞላ የመሆኑን ነገር ታምንበታለ። የሚታዩ ነገሮች ምንድን ናቸው? ብዙም ያልተሰራ እንደመሆኑ ኢትዮጵያ ውስጥ
በትክክል ከኢትዮጵያ አንጻር ካሰብ ነው ማለት ምንም አልተሰራበትም፣ ብዙ ቦታዎች ላይ መግባት ይችላል እና ወሰን የለውም የሚለው ነገር እኔ በጣም የሚገርመኝ ነገር ነው። ስለ 3D ፕሪንቲንግ ሳስብ ከዚህ በፊት የምናውቃቸው የማምረት ሂደቶች ነገሮችን በመቀነስ ወይም ደግሞ ሞልድ በማድረግ በመጭመቅ ምንሰራቸው ነበረው። ይሄኛው በመደመር ነው የሚሰራው። ሌየር ባይ ሌየር እየደመረ ነው ወደ ላይ ከፍ የሚለው እና ዲዛይን ወሰንን ወሰን አልባ ያደርገዋል። በቃ ማሰብን እና እንደፈለገ ፈጣሪዎችን የሚያበረታታ ቴክኖሎጂ ነው። አንድ የሚገርመኝ ታሪክ 2014 ላይ አሜሪካ አስትሮኖሚ ጋር በተያያዘ አንድ ጠፈርተኛ ወደ ጠፈር ሄዶ የሚፈታበት መፍቻ ተበላሽቶበት 3D ፕሪንተርን ተጠቅሞ የሜታል ፕሪንተርን ቱሉን ሰርቶ እዛ ተጠቀመበት እና ምንድነው እቃዎች አጠገባችን ባይኖሩም ሞዴላቸው እስካለን ድረስ እቃዎቹን መፍጠር የሚያስችለን ቴክኖሎጂ ነው። የትም ሄደን ሞዴሉን ስለያዝን ብቻ እቃዎቹን እንደያዝናቸው ማሰብ የምንችልበት። ስለዚህ በጣም ሰፊ ዘርፍ ነው። በተለይ ሜዲካል ላይ ደግሞ በጣም በጣም ጥልቅ የሆነ ተግባራዊነት አለው። የማይገባበት ቦታ የለም። አርቲፊሻል እግር እጆችን ከጥርስ ጋር በተያያዘ ሁሉ የሚጠቀሙት ይህን ቴክኖሎጂ ነው። ከዛም ደግሞ አልፎ ባዮ ፕሪንቲንግ ብለው ሴልን ፕሪንት እስከ ማድረግ ደረጃ አድርሰውታል። በጣም በጣም ረጅም ርቀት ወስደውታል እና እነሱም እንደሚሉት ይሄ 3D ፕሪንቲንግ ቴክኖሎጂ የሚቀጥለው ጀኔሬሽን ቴክኖሎጂ ነው ይላሉ እነሱ እና እኔም ሙሉ በሙሉ እስማማለሁ።